ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን የሮም ምሽት ጥር 24 2015 ዓ.ም የጋቢና ቪኦኤ መሰናዶ ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምሯል። ለምሽቱ ያዝናቸው መሰናዶዎች እናስተዋውቃችሁ።
You could feel the excitement in their face.
አንድ ጋምቤላ ህፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጬ ነበር። ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም።
በአኛ ቋንቋ መጽሐፍ የጻፈው ጄኮፕ ነው በሚሰማችሁት በመሽቱ እንግዳችን ነው። በሌላ በኩል ደግሞ የፊልም ባለሙያ አቤል መካሻን የምሽቱ እንግዳችን አድርጓል። እነኚህና ሌሎች መሰናዶች የተካተቱበትን የምሽቱን መርሃ ግብር እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ቀዳሚው መሰናዶ እንሻገር። መቀመጫውን በዩናይትድ ስቴትስ ሲያትል ያደረገውና በተለያዩ ቋንቋዎች የተጻፉ ከ300,000 በላይ መጽሐፍትን ለኢትዮጵያ ህጻናት የሚያደርሰው Open Heart Big Dreams ወይም ደግሞ ሰፊ ልብ ትልቅ ህልም የተሰኘው ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኛዋ ቋንቋ የተጻፉ መጽሐፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍሏል። ከድርጅቱ ጋር በመሆን የህጻናቱን መጽሐፍት የተረጎመውና በጋምቤላ የሚነገሩ አፈ ታሪኮችን በደሃ አኛዋ ቋንቋ የጻፈው የሚሶታ ግዛት ውስጥ ነዋሪ ሆኖና በኒውሮ ሳይንስ የተመረቀው ጄኮፕ ኦሞድ ነው። ስመኝሽ የቆየ ጄኮፕና የሰፊ ልብ ትልቅ ህልም ፕሮጀክት መስራቾችን አነጋግራ ተከታዩን አሰናድታለች።
በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በመትገኘው ጋምቤላ ክልል ተወልዶ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከመሰጠው መጽሐፍት ውጪ ሌላ የህፃናት መጽሐፍ አንብቦ አያውቅም። በተለይ በሱ እድሜ ያሉ ህፃናት ያፍ መፍቻቸው በሆነውና ደሃኛዋ በመባል የሚጠራው የአኛዋ ቋንቋ የተጻፈ የህፃናት መጽሐፍት ጭራሽ አልነበረም።
ስለዚህ ባፍ መፍቻ ቋንቋ የተጻፈ መጽሐፍ ነበረኝ። መጽሐፍ ቅዱስ ብቻ ነው።
ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያ ውጪ የሆኑ የህፃናት መጽሐፍትን ያነበበው የ8ኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። 10ኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ።
The library was bigger than the one that I had.
ቤተ መጽሐፍቱ ጋምቤላ ከነበረው የበለጠ ነበር። እናም ብዙ መጽሐፍት አሉ። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ። በዋናው የመማሪያ መጽሐፍታችን ላይ የማናገኘውን ወደ ቤተ መጽሐፍት ሄደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው።
በኒውሮ ሳይንስ የተመረቀው ጄኮብ ከ6 ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት፣ የተማረባቸው ክፍሎችም ሆኑ የመማሪያ ቁሳቁሶች ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። ኦፕን ሄርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር በመተባበርም የመጀመሪያዎቹን በአኛዋ ቋንቋ የተጻፉ የህፃናት መጽሐፎች ማሳተም ቻለ።
When you look at it, you know, there are like more pictures.
መጽሐፍቶቹን ስትመለከቻቸው ከጽሑፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ እያለሁ እንደነዚህ አይነት መጽሐፎች አልነበሩኝም። ስለዚህ እኔ ብዙ ነገር ነው ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሑፎች ነው ያሏቸው። ያም ነው በዚህ ስራ ውስጥ እንድሳተፍና ከኔ በኋላ የሚያድጉ ልጆች እኔ ገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ።
በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሊያላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ፣ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350,000 በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በ7 የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ በአኝ በእንግሊዝኛ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ 15000 ኮፒ ያሳተመ ጋምቤላ ለሚገኙ 60 ትምህርት ቤቶች ማከፋፈሉን ኤልኖር ትገልጻለች።
ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህልና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስላኙ ቋንቋ ስለማህበረሰቡ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሩናል። በጄኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሶስተኛው ከትምህርት ቤቶችና ካስተማሪዎቹ አስተያየት እየደረሰ ነው። እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህፃናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፉ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል።
ኤልኖርና ሌላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህፃናት መማሪያ እንዲሆኑ የተዘጋጁ ሲሆን አላማው የኢትዮጵያን ባህልና ብዝሃነት በህፃናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች።
But our goal is to celebrate the culture and diversity of Ethiopia in its entirety.
እኛ አላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮብ መጽሐፍ ይህ ከጋምቤላ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው ይላል። በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወይም ደግሞ ስለሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል።
ኤልኖራ ክላ የሃይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች።
ጄኮብ መጀመሪያም ቋንቋውን፣ ባህሉን በተለይም በውጭ ለተወለዱ ህጻናት ተጠብቆ የማቆየት አላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደሱ ያሉ መሪዎች ደግሞ እንደኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ። እሱ ደግሞ ቋንቋውና አላማው ነበረው።
ከሶስት አመቷ ጀምሮ የራስዋን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 አመቷ ሌላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዴት ትገልጻለች?
I really loved learning about the Gambella region and the culture and people, and then I really loved
ለጋምቤላ ባህልና ስለ ህዝቡ መማር በጣም ደስተኝ። በሚኑሱታ ከሚኖረው የጋምቤላ ማህበረሰብ ጋር ስገናኝ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር። ደስ ይል ነበር። ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ነው ወደድኩት። ውስጤ የቀረ ታሪክ ነው።
ሌላ በተለይ ባኛው አቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህጻናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች።
ሌሎችም የኢትዮጵያ ህጻናት መጽሐፍት እንዲያገኙ በኢትዮጵያ ውስጥ ያሉ ህጻናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንዲሰማኝ አድርጎኛል።
በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሐፍት ወደ አኙ አቋንቋ እንዲተረጎሙ ትልቁን ሚና የተጫወተው በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈውና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው።
Education was not a priority for us because we don't have access to education.
እናሴ አባሴ አብዛኞቹ አጎቶቼ ትምህርት ቤት አልሄዱም። ምክንያቱም የምኖርባት ትንሽ መንደር ነበረች። እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን። ከዚያ እስከ 6 ከፍ አደረኩት። በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው።
ኦባላ የመጀመሪያው የአኙዋክ መጽሐፍ ታትሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል።
This means everything because through that book I was able to, you know, teach myself.
ይሄ ልዩ ትርጉም አለው። ምክንያቱም እኔ ራሴ ቋንቋ ማንበብና መጻፍ የተማርኩበት ነው። ልጄ አሁን መጻፍቶቹን አንስታ ከኔ ጋር ታነባለች። አብረን ስናነብ እጅግ በጣም ትደሰታለች። ምክንያቱም መጻፍ ውስጥ ራስዋን ታያለች። እኔ ኢትዮጵያዊ ነኝ። በመጻፉ ደግሞ እኔን የሚመስል ሰው ያለው።
I am Ethiopian, you know, and I see the book that, you know, look like me.
You could see, you could feel the excitement in their face
አንድ የጋምቤላ ህፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለእኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጬ ነበረ፣ ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም።
ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኙዋ ቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኖየርና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችን መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በአመቱ መጨረሻ 1 ሚሊዮን መጽሐፍትን በመላው ኢትዮጵያ የማሰራጨት አላማ አለው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ እለት ከምሽቱ ሁለት ሰዓት ተኩል የሚተላለፍ ነው። አስከትለን ደግሞ የምናቀርብላችሁ ከፊልም ባለሙያ አቤል ጋር ያደረግነው ቆይታ ነው። አቤል የፈጠራ ነጻነት የታከለባቸውና ከተለምዶ ወጣ ያሉ ጠያቂ ፊልሞችን እየሰራ የሚገኝ ወጣት ነው። ከዚህ ባለሙያ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
በጣም ነው የማመሰግነው ስላገኘሁህ፣ ደስ ብሎኛል። እስቲ ራስን አስተዋውቅልኝ። አቤል ማን ነው?
አቤል ያው ፊልም ሰሪ ነው። ፊልም ሰሪ ስል ያው በብዙ ሙያዎች ውስጥ ያለ ፊልም ዳይሬክተር ነው፣ ስክሪፕት ራይተርም ነው፣ ሲኒማቶግራፈርም ነው፣ ኤዲተርም ነው። ነገር ግን በዋናነት ግን በትኩረት አድርጎ እየሰራ ያለው ፊልም ዳይሬክቲንግ እና ስክሪፕት ራይቲንግ ላይ ብል ሞር ይገልጸዋል ብዬ አስባለሁ።
እሺ፣ ወደ ፊልም ስራው እንዴት ነው የመጣኸው? እስቲ ጥቂት ወደ ፊልም ለገባ የቻልኩት በዚህ መልኩ ነው የምትልበትን ወቅት አስታውስልኝ።
ከዛ በፊት ምንድን ነው ከልጅነቴ ጀምሮ የአርቲስቲክ ፍላጎት ነበረኝ። አርቲስቲክ ፍላጎት ነበረኝ ስል ግን የሆነ አርት ነገር ውስጥ እሳተፋለሁ የሚል ነገር አልነበረኝ። ነገር ግን በአንድ አጋጣሚ ቴሌቪዥን ላይ የፊልም አሰራር አየሁኝ ማለት ነው። ሜን ኢን ብላክ ፊልም እንዴት ነው የተሰራው የሚለውን አየሁኝ እና አይቼ እዛ ላይ ቢሃይንድ ዘ ሲን ምናምን አየሁኝና ተገረምኩኝ። ምንድን ነው የገረመኝ ነገር በዛ ሰዓት እኔ ድሮ የነበረኝ ፊልም ይሰራል ብዬ የነበረኝ ፐርሴፕሽን ህንፃ ሲፈርስ ወይ ሲፈነዳ ምናምን በቃ ሪሊ ሄደው ህንፃውን የሚያፈርሱትና የሚያፈነዱት ነበር እና በአጋጣሚ ቲቪ ላይ ሳይ የሆነ በኮምፒውተር ምናምን እንደዚህ አድርገው የሆነ አረንጓዴ ጨርቅ ግሪን ስክሪን ያው አላቅም ያኔ ግን ምናምን ሳይ እንደዚህ አድርገው ነው የሚፎግሩ ምናምን አይነት ነገር ተሰማኝ እና በጣም ኢንተረስት አደረብኝ ማለት ነው።
እንግዲህ እስካሁን ከሰራሃቸው ፊልሞች በዳይሬክቲንግ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ ብዙ ፊልሞች ላይ ተሳትፈሃል እና እስካሁን ጎልተው ዋና ዋና ናቸው የምትላቸውን ጥቂቶቹን ጥቀስልኝ እና በምን መልክም እነዛ ፊልሞችና ስራዎች ላይ እንደተሳተፍክም አብረህ አያይዘ ንገረኝ።
እንደ ቢሃይንድ ዘ ሲን በአብዛኛው የሰሯቸው ስራዎች ምንድነው የሚባለው ወይ ኤዲቲንግ ላይ ነው ወይ በቃ ወይ ስክሪፕት ግምገማ ምናምን ይባላል ወይ እዛ ላይ ነው። ሌሎቹ ግን በተረፉ ግን የራሴ ፕሮዳክሽኖች፣ የሙዚቃ ክሊፖች አሉ፣ ማስታወቂያዎች፣ የተለያዩ ስራዎች አሉ። ነገር ግን እኔን አሁን ስፔሻሊ ከኢንተርናሽናሊ ካስተዋወቁኝ ስራዎች አንደኛው ፊቸር ፊልሜ እና ሁለተኛው ሾርት ፊልም አለ። አንደኛው ኦምኒ ፕሬዘንት ይባላል፣ ሌላኛው ሱፐር ነው ይባላል። ሱፐር ነው የሚባለው ፊልም የዛሬ 3 ዓመት አካባቢ የሰራሁት ፊልም ነው። 3 ዓመት ሆነው መሰለኝ 2023 ሆነ አይደለው 2020 ላይ ምናምን ያለቀ ፊልም ነው። እሱ ነው በቃ ትልቁ የኔ ካሪየር ላይ ትልቅ ትርጉም ያለው ስራ ምለው እሱ። ምክንያቱም ለኦስካር ሾርት ሊስት ውስጥ የገባ ፊልም ነው። ለአካዳሚ ማን ነው ለፌስቲቫሎች፣ ለብዙ ፌስቲቫሎችም የተመረጠ ፊልም ነው። እንዲሁም ደግሞ የፔትሪዮን የቺሌ መንግስት ፔትሪዮን ሌተር የሰጠውን ፊልም ነው። ፔትሪዮን ሌተር ማለት የእውቅና ወረቀት ምናምን ነገር የሰጠውን ፊልም ነው እና የተለያየ ሰክሰስን ጋርነር ያደረገ ፊልም ስለሆነ በጣም ትልቁ ብዬ የምለው እሱን።
እስቲ ስለ ሱፐርኖ ንገረኝ። ምክንያቱም ለየት ያለ ነው። የሀበሻ የፊልም ኢንዱስትሪ ውስጥ የምናየው አይነት ፊልም አይደለም። አንድ ሰው አንድ የተዘጋ ክፍል ውስጥ ለየት ባለ ሁኔታ ሆኖ ብዙ ጥያቄዎች ሲጠይቅ፣ በስልክ ሲነጋገር የሚያሳዩ ነገሮች ነው ያለው እና የዛ ፊልም መልእክት ምንድን ነው? እንደዛ አይነት አቀራረብ የመረጥክበትስ ምክንያት ምንድን ነው?
የፊልሙ መልእክት ከሚለው ይልቅ የፊልሙ አላማ ብለው ሞር ይቀለኝ የመጀመሪያው መልእክት ስላልሽኝ ያው እሱ ነው የኔ አላማ ነው ያለኝ። ስፔሲፊካሊ ይሄ ነው ይሄ ነው የምለው የሆነ የማስተላልፈው መልእክት የለኝም። ሁለት አይዲያዎችን መርጅ አድርጌ ነው የሰራሁት እና የፊልሙ አላማ የሆነ ወርልድን ኤክስፒሪየንስ ተመልካቾች የሆነ ወርልድን ኤክስፒሪየንስ እንዲያደርጉት ነው የፈለግኩት። አናዘር ሌላ ዓለም ውስጥ ገብቶ የመውጣት አይነት አላለም የሆነ ከምድራዊ ነገር የሆነ ወጣ ብሎ የሆነ ሌላ ዓለም ውስጥ የማስገባት አይነት የፊልምን ኤክስፒሪየንስ ማሳየት ስለፈለግኩኝ ፊልሙን የሰራሁት የእሱ ፊልም የተሰራበት። ስታይሉ ካልሹ ጋር በተያያዘ ስታይሉ ልክ ነው፣ ወጣ ያለ ነው፣ ሞር ቀስ ያለ ነው፣ የሆነ ዘገም ያለ ፊልም ነገር ነው። ልክ ነው
ጥያቄ ያለው ብዙ ጥያቄ ያለው ሰውየው የሚያነሳቸው ያላወቃቸው ጥያቄዎች አሉ። ማን እዛ ክፍል ወስዶ እንዳስቀመጠው ምን እንደሆነም ለረዥም ጊዜ ምስጢር ሆኖ ይቆያል። አንዲት የተለየ ክፍል ውስጥ ያለ ሰው እና እንደው ማለት ትዕግስትም ይጠይቃል እንዳልከው ለማየት ለመረዳት። ግን መልእክቱ ብዬ ስጠይቅህ መነሻዬም እሱ ነበረ። አንተ አላማ አልከው እንጂ ስለዚህ አላማው ወይም ጭብጡ ማስተላለፍ የፈለግከው በዛ ገጸ ባህሪ ሊሆን ይችላል ወይም በዛ መቼት ውስጥ መናገር የፈለግከው ነገር ምን ነበረ?
አዎ እኮ ነገርኩሽ። እኔ መናገር የፈለግኩት ምንም ነገር የለም እዛ ፊልም ላይ ነው እያልኩሽ ያሉት። አላማ ነው ያለው። አላማው ይህንን ጭንቀት ኤክስፒሪየንስ እንድታረጉት ነው፣ ይህንን አለም ኤክስፒሪየንስ እንድታረጉት ነው እንጂ ሰው እንዲያታርጉ እንዲነው የሚል ምንም መልእክት የለም።
ከተለመደው ኢትዮጵያ ውስጥ ከተለመደው ገበያ ለየት ያለ ገበያ ይዘህ የምትንቀሳቀስ ይመስለኛል። እንዲሁም ደግሞ ከፈጠራም አንጻር የፈጠራ ነፃነትን የጠበክም ይመስለኛል። ምክንያቱም በተመሳሳይ ሂደት ውስጥ ወይም ደግሞ ገበያ የሚመራው አይነት ስራዎች አይደለም ያቀረብክልን እስካሁን ድረስ። እና እንደዚህ አይነት የፈጠራ ነፃነት እንድታገኝ ያደረገ ምንድን ነው?
እዚህ ጋር የራሴ የሆነ ሀሳብ አለኝ። ገበያ የሌለው ካልሽን ጋር በተያያዘ ማለት ነው። እኔ ገበያ ያለው ነው ጀስት ዱ ኢት ማለት አድርሰው ነው ቦታው ጋር ስፔሲፊካሊ ለሚሆነው ሰው አድርሰው ነው እንጂ ገበያ እዛ ጋር አልስማምም ማንቺ ካልሽ። ምክንያቱም ሁሉም ነገር ሁሉም የምትሰሪው ነገር ሁሉም ሰው ሊወደው አይችልም። ስፔሲፊካሊ የሚወደው ኦዲየንስ አለ። አንቺ የምትሰሪው ኦልሬዲ ትሰሪና ትጨርሽና እዛ ኦዲየንስ ጋር በተቻለ መጠን ለማድረስ መሞከር ማለት። የትም ሀገር ብትሄጂ ምንም ምቹ የሚባል ነገር የለም። በኢትዮጵያ ውስጥ የፊልም ኢንዱስትሪ ጋር በተያያዘ ያደገ ኢንዱስትሪ የሌለው ገበያ ስለሌለው፣ ተመልካች ስለሌለው ያደገ ኢንዱስትሪ የለው። ገበያ የሌለው ደግሞ ያው ሲምፕሊ ጊዜው ተቀይሯል። አሁን በጣም ከባድ ጊዜ ነው ለፊልም ሰሪም ለኢትዮጵያም ሳይሆን ውጭ ሀገር እንዳለ ኢቭን ለትላልቆቹም ስቱዲዮዎች ከባድ ጊዜ ነው። በተለይ ከዩቲዩብ ጋር ከቲክቶክ የተለያዩ እነዚህ ስትሪሚንግ የምትሏቸው በጣም ብዙ የኢንተርቴንመንት አማራጮች የሞላበት ጊዜ ነው እና ሁለት ነገር ነው ያልኩሽ። አንደኛው ልክ ነው፣ የተመቻቸ ነገር የለም። ግን እዛም ቢሆን ዘ ሴም ቲንግ ነው። እዚህ ልዩነቱ ኦልሬዲ ኢንዱስትሪ የለም። ከዛ በተረፈ ግን ሌላኛው ደግሞ አድቫንቴጅም ደግሞ አለ። አሁን በዚህ ጊዜ ትልቁ አድቫንቴጅ ምንድን ነው? አሁን ጊዜው ማንኛውም ሰው ሰርቶ ኮምፒት ማድረግ የሚችልበት ደግሞ ትልቅ ኢንተርኔት የሚባለው ነገር መጡ።
አንተ አሁን ምን እየሰራህ ነው? በቀጣይስ ምን ለመስራት ነው የምታስብ?
ቀጣይ የምንሰራውም ስራ የሚሆነው በተለይ ለኢትዮጵያ ክሬተሮችም ሆነ ለኢትዮጵያ ፊልም ሰሪዎች ገበያ እንዳለ መስራት እንደሚቻል እንዲሁም ደግሞ ሰርተህ ማርኬት ማድረግ እንደምትችል ኢንተርናሽናሊ የሚያሳይ አንድ ፊልም መስራት ነው እያሰብኩኝ እየሰራ ነው ያለን። ያው በጊዜ ይወስዳል። አንዴ ያው ባኬንድ ፎዝ ይኖራል፣ እንዴት እነጋገራለች ምናምን እንደዛ ነው እንግዲህ። ያሳካልን ነው የሚባለው።
ስለ ቲክቶክ ሳላነሳ ማለፍ አልፈለግኩም። ቲክቶክ እና ዩቱብ ላይ ብቅ ብለሃል እና እንደ ፊልም ባለሙያ ቅድም የገለጽከው ነገር አለ፣ ያመጡት ጥቅምም ጉዳትም አለው የራሱ የሆነ የሚያመጣው ነገር አለ ብለሃል እና አንተ እዛ ላይ ስትሳተፍ በምን መልኩ ነው የምትሳተፈው? ለምን ወደዛ ፊትህን ማዞር ፈለግ? እስኪ እሱንም አያይዘ ንገረኝ።
ያው አንደኛ በአስቤ አይደለም በእርግጥ የጀመርኩት እንደዚህ ስፔሲፊካሊ በዚህ በቃ ቲክቶክ ላይ ልጀምር ምናምን ብዬ ወይ ምናምን የጀመርኩት ነገር ድንገት ነው። በአጋጣሚ የሆነ ስሞክር ጥሩ ሪያክሽን ሲሆን ቀጠልኩበት፣ እንደዛ ነው። ነገር ግን ምንድነው ቀጣዩ ሂደት የሚሆነው ወደዛ ነው። አሁን ትሬንዱ ወደዛ እየሄደ ነው። ኦልሬዲ ሾርት ፎርም ኮንቴንት ትልቅ ማርኬት እየሆነ ነው። በተለይ አዲስ ጀነሬሽኑ የሚመጣውም ሲኒማ ቤት የሚሄድ ወይም ደግሞ በጣም ረጅም የሎንግ ፎርም ኮንቴንት የማየት እድሉ በጣም እየቀነሰ ነው የመጣው። በእርግጥ እኔ ቲክቶክ ላይ ሞር ኮሜዲክ ስታፍ ነው የምለቀው፣ ግን ኮሜዲክ ስታፍ ቢሆንም የኤዲቲንግ እንትንም አለ የራሱ። ማለት ትንሽ ወጣ ባለ አይነት መንገድ ነው የመጣሁት የቲክቶክ አመጣጤ። ማለት በዋናነት እኔ የድሮ የሰማኋቸው ሙዚቃዎች ምናምን ነገር ሚሞሪ ያሉብኝ ሙዚቃዎች እንደ አዲስ ሙዚቃውን ሪሜክ ምንድነው ሚዚክ ቪዲዮ ሪሜክ እንደማድረግ አይነት ነገር እየሰራ ያሉት ያው የራሴን ክሪኤቲቭ ታች ከትችበት ማለት ነው። እና ኦልሞስት እሱ ራሱ ፊልም ሜኪንግ ነው።
እሺ፣ እሺ አቤል፣ በጣም ነው የማመሰግነው። እንግዲህ በሌላ ጊዜ የምንጋብዝህ ይሆናል። መልካም የስራ ዘመን እንዲሆንልህ ነው የምመኘው። ለዛሬ ጥያቄዎችን ጨርሻለሁ። አመሰግናለሁ።
ቴንክ ዩ በጣም።
በደቡብ አፍሪካ የሚኖሩ ኢትዮጵያውያን በአጋቾች ይደርስብናል ያሉት ጥቃት እንዲቆም በሰላማዊ ሰልፍ ጠየቁ። ሰው አግኝተው ከፍተኛ ገንዘብ በመጠየቅ የተጠረጠሩ 6 ሰዎች በእስር ላይ እንደሚገኙ የገለጹት ሰልፈኞቹ ፍርድ ቤቱ ጠበቅ ያለ ውሳኔ እንዲሰጥም ጠይቀዋል። ይህንን በደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ተከታትሎታል።
ቁጥራቸው የበዛ ኢትዮጵያውያን በሚኖሩበት ጆሃንስበርግ ከተማ ለተቃውሞ ሰልፍ ከወጡ መካከል ያገኘሁት አቶ ብርሃኑ ሙሎሮ የተባለ የከተማዋ ነዋሪ ደቡብ አፍሪካ ውስጥ ተደራጅቶ በእገታ የሰው ገንዘብ የሚመዘብሩ የተደራጁ ቡድኖች አሳቻ ሰዓት እየጠበቁ ሰው እንደሚያግቱ ይናገራል።
በዚህ ቦታ እኛ የተሰበሰብነው በዚህ ሀገር ከኢትዮጵያ ተወልዶ ኢትዮጵያውያንን በዚህ ቦታ እያሰቃዩ ላሉት ኪድናፕ እያደረጉ ሴቶች ህጻናትን አባቱን እያጣ ነው፣ እናቱን እያጣ ነው። ለመኖር አቅቶናል፣ አልቻለንም። ስለዚህ በዚህ ቦታ እኛ በጣም አደጋ ላይ ያለ ነው። አሁን ሰው የመውጣት መግባት እድል ተከልክሏል። የሳውዝ አፍሪካ መንግስት ነጻነትን ሰጥቶ ኑሩ ባለው አገር ላይ መኖር አልቻለንም። ብዙዎቹ ደግሞ ከዚህ የተነሳ ሸሽቶ አገር ቤት እየገቡ ነው። እኛ ደግሞ እዚህ ነን ያለ ነው። ብዙ ትውልድ አለ። አሁን ግድ ሳንወድም ትናንት ወንድሞቻችን ናቸው ይመለሳሉ ብለን ጠብቀናል። ዛሬ ደግሞ እያንዳንዱን ቤት ላይ አፍኖ በመኪና አፍኖ ወስዶ ብዙ ሚሊዮኖች ብርን በመጠየቅ ድሃም ሆነ ሀብታ ምንም የሌለውንም ሰው እያሰቃዩ ነው ያሉት። ይህንን ደግሞ እኛ ዛሬ ሰው ተናዶ ኢሞሽናል ሆኖ ተናዶ ተነስቶ ይህንን ለመቃወም ህጻናት ሳይቀሩ ሴቶች ሳይቀሩ ወንዶች ሳይቀሩ እዚህ እንገኛለን።
የተባበሩት የኢትዮጵያ ማህበረሰብ ማህበር ሊቀመንበር አቶ ዮሐንስ ሀቢብ በበኩላቸው
የዋስ መብት እንዳያገኙ ተገቢውን የህግ ቅጣት እንዲያገኙ ነው። ይሄ ህዝብ እንደሚታወቀው ጅብን ዘግተን ከጠዋት ጀምረን ሱቃችን ዝግ ነው፣ ሱቃቸው ዝግ ነው። ይሄንን ለማሰማት ነው ወደዚያ ይመጣል። እዚህ ውስጥ ያሉ 6 ሁለቱ ኢትዮጵያውያን ናቸው። እንዳየው ውስጥ ገብተህ ኮርት ውስጥ አይተሃል። ሁለቱ ኢትዮጵያውያን ናቸው። እነዚህ ናቸው በቼን እየሰሩ ያሉ። ያንንን ቼን ለመበጠስ ኢንፎርሜሽናቸውን መረብ ለመበጠስ ይሄ ህዝብ አንድ ላይ ቆሞ የጓስ መብት እንዳያገኙ ቁጣችንን ለማሰማት ነው እዚህ ያለው።
የደቡብ አፍሪካ ፖሊስ በዚህ እገታ ውስጥ እጃቸው አለበት በሚል የተጠረጠሩ 6 ግለሰቦችን አስሮ ምርመራ እያካሄደ መሆኑን የፖሊስ ቃል አቀባይዋ ብርጋዴር ጄኔራል አታላንዴ ማቴ ለአሜሪካ ድምጽ ራዲዮ ገልጸዋል።
At this stage, I wouldn't have the citizenship and the age of the suspects. What I can confirm is that the 6 were arrested.
ተያዙ ሰዎችን ዜግነታቸውን አላውቅም፣ እድሜያቸውን በተመለከተ ለጊዜው አላውቅም። ነገር ግን 6 ተጠርጣሪዎች ተይዘዋል። ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በእስር ላይ ይቆያሉ። በሚቀጥሉት ቀናቶች ችሎት ይቀርባሉ። ፖሊስ የዋስትና መብት እንዳይሰጣቸው ጠይቋል። ብዛት ያላቸው የእጅ ስልኮችና ተሽከርካሪዎች ከተጠርጣሪዎች እጅ መያዙን የተናገሩት ቃል አቀባዩ ተደራጅተው እገታውን የሚፈጽሙት የወንጀል ቡድኖች ከንግዱ ማህበረሰብ ላይ ከፍተኛ ገንዘብ እንደሚጠይቁ ገልጸው ለሚታገቱ ቤተሰቦች የምንመክራቸው ችግሩ ሲከሰት ወዲያውኑ ለፖሊስ ማሳወቅ እንዳለባቸው ነው ብለዋል። ፖሊስ ቃል አቀባይ የታሳችን ዜግነት ለመግለጽ ፈቃደኛ ባይሆኑም ተጠርጣሪዎች ፍርድ ቤት በቀረቡበት ዕለት 4 ደቡብ አፍሪካውያን፣ 2 ደግሞ ኢትዮጵያውያን መሆናቸውም ታውቋል። ኢትዮጵያውያን ድምጻቸውን ለማሰማት አደባባይ ወጥተዋል። የእርሱ አስተያየት ምንድን ነው ተብሎ የተጠየቁት የፖሊስ ቃል አቀባይዋ ለህዝቡም ለማህበረሰቡም ለእያንዳንዱ ማረጋገጥ የምፈልገው የደቡብ አፍሪካ ፖሊስ በዚህ ጉዳይ ቁርጠኛ ነው። ከ139 በላይ ተጠርጣሪዎችን ከመላ ሀገሪቱ በቁጥጥር ስር አውለናል። 80 የሚደርሱቱ በፖሊስ እስር ቤት ይገኛሉ። በዌስተርን ኬፕ፣ በሃውቴንግ፣ በኮዙሉናታን፣ በኢስተርን ኬፕ እና በሌሎች የተደራጁ የአጋች ቡድኖች የመለየት ስራ እያከናወንን ነው። አንድ ባንድ እያሰርናቸው ነው። ደቡብ አፍሪካ ለወንጀለኞች መደበቂያ ወይም የመጫወቻ ሜዳ አትሆንም። የፈለገውን ጊዜ ይፍጭ፣ አንድ ባንድ እንይዛቸዋለን ብለዋል። በማዕከላዊ ጆሃንስበርግ ከፍተኛው ፍርድ ቤት ችሎት ቁጥር 9 ዛሬ በዋለው ችሎት የስድስቱን ተጠርጣሪዎች የዋስ መብት ይከልክሎ በእስር ላይ እንዲቆዩ አዟል። ከሁለት ወራት በኋላ እንደሚቀርቡም ትዕዛዝ ሰጥቷል። ለአሜሪካ ድምፅ ራዲዮ መላኩ አየለ፣ ደቡብ አፍሪካ ጆሃንስበርግ።
አስከትለን ደግሞ በአፍጋኒስታን ነው የምናመራው። በዛ ሴቶች መማር በተከለከሉበት ሁኔታ ውስጥ የሕክምና ባለሙያ መሆን ህልም የያዘች ወጣት ነው የምናስተዋውቃችሁ። ሀብታም ስዩም ይቀጥላል።
በሀገር ውስጥ ተቋማት ጥናት መሰረት በፓኪስታን ታርፓርከር ግዛት ከሚገኙ 60 የህዝብ ትምህርት ቤቶች መካከል ሴቶችን የሚያስተናግዱ 7ቱ ብቻ ናቸው። ፑሽፓ ካይታረም እድሉን ካገኙ ተማሪዎች መካከል አንዷ ናት።
የትም ቦታ ተንቀሳቅሰው የማያውቁ በርካታ ሴት ልጆችን አውቃለሁ። የተለመዱ ተግባራትን በቤታቸው አካባቢ እንዲሰሩና ምግብ ብቻ እንዲያበስሉ ይነገራቸዋል። ለህልማቸው መፋለም አይችሉም። ማለም እንደሚችሉ እንኳን አያውቁም።
ፑሽፓ ከቤተሰቦቿ ሁሉ ለከፍተኛ ሁለተኛ ደረጃ ትምህርት የደረሰች ብቸኛ ሴት ናት። አብዛኛውን ድጋፍ የምታገኘው ከአባቷ ነበረ። የአባቷ ድንገተኛ ሞት ግን ትምህርቷን እንድታቋርጥ ሊያደርጋት ተቃርቦ ነበረ።
My father wanted me to study. After his death, my uncle
አባቴ ትምህርቴን እንድከታተል ይፈልግ ነበር። አባቴ ከሞተ በኋላ አጎቴ የሆነ ቀን ማግባቴ እንደማይቀር፣ ለትዳር ደግሞ ትምህርት እንደማያስፈልግ በመጥቀስ ትምህርቱን እንዳቆም ሐሳብ አቅርቦ ነበር። እኔ ግን ምን ያክል ለመማር አባቴ ሐኪም እንደሆን ያለውን ህልም ለማሳካት እንደምፈልግ እንዲያውቁ አደረኩ። መምህሬ ደግሞ በትምህርቴ መልካም ውጤት እያመጣሁ እንደምገኝ ለቤተሰቦቼ ከነገራቸው በኋላ ወንድሜ ትምህርቴን መቀጠል እንዳለብኝ ወሰነ።
በየቀኑ ፑሽፓ ወንዶችና ሴቶች ወደሚማሩበት ትምህርት ቤት ለመድረስ የሁለት ኪሎ ሜትር ጉዞ ታደርጋለች። ሳይን ሳመር ይህንን የወንዶች ብቻ የነበረ ትምህርት ቤት በ2012 የአውሮፓውያኑ ዘመን ልጃቸው ዳርሻናን ወደዚህ ትምህርት ቤት በማምጣትና ስድስተኛ ክፍል በማስገባት ትምህርት ቤቱ የጋራ መማሪያ እንዲሆን አድርገዋል። አሁንም በዚህ ትምህርት ቤት ያገለግላሉ። የእርሳቸው ልጅ ዳርሻና ወደዚህ ትምህርት ቤት ከተቀላቀለች ከጥቂት ጊዜያት በኋላ በእባብ በመነደፏ ሕይወቱ አልፏል። ይህ ክስተት በአካባቢው ያሉ ሴት ተማሪዎችን የማስተማር ተልእኮ መምህሩ እንዲያነግቡ አድርጓቸዋል። ዛሬ ላይ ከ300 ወንድ ተማሪዎች ጎን ለጎን 100 ሴት ተማሪዎች በዚህ ስፍራ ትምህርታቸውን ይከታተላሉ። ራማቻንድ ሲቫኒ ማልናሆር ቬራ የተባለው ከፍተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
Tell the parents that we will support them in every way to educate their girls. Whatever problem they may face,
ልጆቻቸውን ማስተማር እንዲችሉ በሁሉም ነገር እንደምንደግፋቸው ለወላጆቻቸው ነግረናቸዋል። ምንም አይነት ነገር ቢገጥማቸው እገዛ ለማድረግና ሴት ልጆቻቸውን ለማስተማር እንዲችሉ ለመደገፍ በዚህ ተገኝተናል። ወደ 30% የሚሆኑት የዚህ ትምህርት ቤት ተማሪዎች በትንሹ 20፣ 30 ወይንም 50 ኪሎ ሜትር ከሚርቁ መንደሮች የመጡ ናቸው ያሉት። ፑሽፓ ከቤተሰቧ ብቸኛው የከፍተኛ ሁለተኛ ደረጃ ምዕራፍ ላይ የደረሰ ሰው ናት። በስኬቷ ኮርታለች።
If I didn't study or if this school wasn't here, I would be like
ማር ወይም የትምህርት ቤት እዚህ ባይገኝ ኖሮ መማር እንዳልቻሉት መብታቸውን እንደማያውቁት በህይወት ውስጥ የቱ ትክክል የቱ ደግሞ ስህተት መሆኑን እንዳልተረዱት ሴቶች እሆን ነበር። እነሱ ተሰቃይተዋል።
ፑሽፓ በቤተሰቧ ድጋፍ የቤታቸው የመጀመሪያዋ ሴት ሐኪም ለመሆንም አለማለች።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤደን ገረመው ከአሜሪካ ድምፅ ባለሙያዎች ጋር ሰናበታችኋለሁ። ጤና ይስጥልኝ።